ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች፣ የዕለተ ረቡዕ ዝግጅታችንን ጀምረናል። እስከ አራት ሰዓት ድረስ ከእናንተ ጋር እንቆያለን። ቆንጂት ታዬ ከሰለሞን አባተ ጋር ሆነን እናስተናግዳለን። በዛሬው ዝግጅታችን አብዛኛውን ቦታ የሚይዘው በሲዳማ የተከናወነው ህዝበ ውሳኔ ይሆናል። ዘጋቢዎቻችን በስፍራው ይገኛሉ።
ድሮ ሲዳማ በብዙ ዘመናት ተረግጦ ተጨቁኖ ስለቆየ አሁን ለኛ እንደገና እንደተወለድን ነው የምንቆጥረው።
ከመጠን በላይ ደስታዬ ነው። ብዙ ሰዎች በዚህ ጉዳይ በየአመቱ እየጠየቁ ህይወታቸውን እያጡ የቆዩት ነገር ስለሆነ ይሄ ጉዳይ ልባት ስላገኘ በጣም ደስታዬ ከመጠን በላይ ነው።
በህዝበ ውሳኔው ከተሳተፉ ነዋሪዎች የተወሰኑትን ነው የሰማ ነው። ዛሬ በዘገባዎቻችን በዝርዝር እንመለስበታለን። አሁን ለምሽቱ ወዳሉን ዜናዎች እናልፋለን። ከጎንደር የደረሰን ዜና አለ። በጎንደር ከተማ ለአርባ ቀናት የተካሄደ ጸሎተ ምህላ በዛሬው ዕለት ተጠናቋል። የሃይማኖት አባቶች ለሀገር ሰላምና አንድነት ተግተው ሊሰሩ ይገባል ሲሉ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የማዕከላዊ ጎንደር ዞን ሀገረ ስብከት የጉባኤ መምህራን ምክትል ኃላፊ አሳስበዋል። ተመሳሳይ የምህላና የጸሎት ጊዜ በሚቀጥለው ሳምንትም እንደዚሁ እንደሚቀጥል አስተባባሪዎቹ ገልጸዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
የሃይማኖት አባቶችና ተቋማት አሁን በሀገሪቱ የተፈጠረውን ችግር ለማረጋጋት ለተከታዮቻቸው ስለ ሰላም መስበክ፣ አጥፊዎቹን ደግሞ መምከር ይኖርባቸዋል። ይህ ካልሆነ የሀገር አንድነትና ሰላም ማምጣት ይከብዳል ነው ያሉት። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የማዕከላዊ ጎንደር ዞን ሀገረ ስብከት የጉባኤ መምህር ምክትል ኃላፊ ሊቀ ጉባኤ አስካልካሰው። ሊቀ ጉባኤው ይህንን የተናገሩት በጎንደር ከተማ ለአርባ ቀናት ያህል ታውጆ የነበረው ጸሎተ ምህላ ሲጠናቀቅ ከአሜሪካ ድምጽ ጋር በነበራቸው ቆይታ ነው።
የሃይማኖት መሪዎች ኢትዮጵያ ብቻ ሳይሆን ዓለም ድረስ ያለ እንዲረጋጋ ከተፈለገ እነሱ ቀድሞ ለሰላም መስራት አለባቸው። ሲሚመሪ ትምህርት መገሰት፣ መንግስት ሲያጠፋ መንግስት መገሰት፣ ህዝብ ሲያጠፋ ደግሞ ህዝብን መስመር ስታቸው ትክክል አድላቸው እንግዲህ ህዝብን መገሰት። ስለዚህ ብዙዎቻቸውን በበታቻለን ስለሆንላችንም የእምነት ተቋማት አባቶቻቸውን ገስተው ልጆቻቸውን ጠንጠ ክርስቲያኖችን ደግሞ ሌሎችን ሰዎች ይሄ ለእኔና ለእናንተ አልተፈጸመም ብለው አባቶች መገሰት፣ መምከር፣ ከዚህ ደግሞ ማወያ ችግራቸውን መረዳት፣ ምንድን ነው የቸግራችሁ ነገር፣ ምንድን ነው የራሳችሁ ነገር፣ ባሰቱ እንኳን ያሰን ሰው ከችግር እንዲወጣ
የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በተለያዩ ጊዜያት እንዲህ እንዳሁኑ ሀገርና ሕዝብ ስጋት ላይ ሲወድቁ ለምእመኖቿ ጸሎተ ምህላ ታውጃለች። ፈጣሪም ሊመጣ ካለው መከራ ይታደጋል። የዚህ ጸሎተ ምህላ ዓላማም ይኸው ነው ብለዋል።
አብያተ ክርስቲያናት እየተቃጠሉ ነው። ስለዚህ እንደገና የሚያጥያት ሊሆን ስለሚችል እግዚአብሔር የምናት ከሀገራችን ከኢትዮጵያ ከቤተ ክርስቲያናችን ከክርስቲያኖቻችን እንዲያሰግዱና ሰዎች በሰላማዊ መንገድ ባሉበት ቦታ ላይ ሰርተው እንዲኖሩ እግዚአብሔር ምሕረቱን እንዲለግስ።
በጸሎተ ምህላው ተሳታፊ የነበረው ዲያቆን እሸቴ በበኩሉ ለሀገር ሰላም ፈጣሪ መለመን ከምእመናን የሚጠበቅ ነው ይላል።
እንግዲህ ከአባቶቻችን እያዝ የመጣ ነገር ነው። አንድ ችግር ሲደርስ በዚህ ቦታ ላይ እንግዲህ ጸሎተ ምህላ በሀገራችን ቤተክርስቲያን ተቀጠራያች ምእመናን ይታረዳል ሰዎች ምግና
በጎንደር ከተማ ለአርባ ቀናት ያህል ታውጆ የነበረው ጸሎተ ምህላ ዛሬ የተጠናቀቀ ሲሆን ከሳምንት በኋላም እንደገና እንደሚጀምር ከአስተባባሪዎቹ ገለጻ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። የሲዳማ ህዝብ ለክልልነት ጥያቄ ዛሬ ድምፁን ሲሰጥ ውሏል። ውሳኔ ህዝቡ በሀገሪቱ እየተካሄደ ያለው ለውጥ ውጤት ነው ብለዋል የሲዳማ ህዝብ ምክር ቤት አፈ ጉባኤ አቶ ሰሎሞን ላሌ። የውሳኔ ህዝቡ ውጤት የሲዳማን ክልል መሆን ካረጋገጠ አዲሱ ክልል የሚመራው በአዲሱ የብልጽግና ፓርቲ እንደሚሆንም አፈ ጉባኤው ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ቀደም ሲል ባስተላለፉት መልእክት የሲዳማ ውሳኔ ህዝብ ኢትዮጵያ የሄደችበት ያለው የዲሞክራሲ ጎዳና አመላካች ነው ብለዋል። ማስተማሪያ ሊሆኑ የሚችሉ አንዳንድ ግድፈቶች ከመታየታቸው በስተቀር ውሳኔ ህዝቡ በሰላማዊና በከፍተኛ የህዝብ ተሳትፎ መካሄዱን የኢትዮጵያ ሲቪክ ማህበረሰብ ተቋማት ታዛቢዎች ሐዋሳ ላይ በሰጡት መግለጫ አስታውቀዋል። በሲዳማ የተለያዩ አካባቢዎች የተሰጠውን የውሳኔ ህዝብ ድምፅ ሂደት የተከታተሉና መራጮችን የሚያነጋገሩ ዘጋቢዎቻችን ያጠናቀሯቸው በርከት ያሉ ዘገባዎች አሉ። በምሽቱ ስርጭታችን እናቀርባቸዋለን።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ በናይል ሳት እንዲሁም አሃዱ ራዲዮ 94.3 ኤፍኤም ላይ ታገኙናላችሁ። የዜና ስርጭታችን ይቀጥላል።
በ2012 ሩብ ዓመት 190 የሚሆኑ የተለያዩ ህገወጥ የጦር መሳሪያዎችና 62,000 ጥይቶች መያዛቸው ተገልጿል። የፌዴራል ፖሊስ ኮሚሽን ዛሬ እንዳስታወቀው ህገወጥ የጦር መሳሪያዎቹ ወደ አዲስ አበባ ሊገቡ ሲሉ ነው የተያዙት። ፀሐይ ዳምጠው ተጨማሪ አላት።
በ2012 ሩብ ዓመት 190 የጦር መሳሪያና ከ62,000 በላይ የተለያዩ ጥይቶች መያዛቸውን የፌዴራል ፖሊስ ኮሚሽን አስታወቀም። በዚህ 3 ወር ውስጥ ወደ አዲስ አበባ ሲገቡ የተያዙት የጦር መሳሪያዎች 74 ጠመንጃ፣ 115 ሽጉጥና 1 የእጅ ቦምብና ሌሎች ተይዟል አሉ የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ጄላን አብዲ።
ህገወጥ የጦር መሳሪያዎች የብሬል ጥይት 1,507 ተይዟል። የM40 ጥይት 8,484 ተይዟል። በዚህ ወር በዚህ መልክ ነው የተያዘው ማለት ነው።
ከተያዙት የጦር መሳሪያዎች ውስጥ ብዙዎቹ በነዳጅ በወቴ ተጭነው ወደ ሀገር የገቡ ነው ያሉት አቶ ጄላን፣ ሌሎች መተላለፊያ መንገዶች ናቸው ያሉትን ጠቅሷል።
የጦር መሳሪያ ዝውውሩ ሌላው የአባባሰው ሌሎቹ ይፈተሻሉ። ፖሊስ የሚጠብቀው ኬላ አካባቢና በፓትሮል ረዥሙን መንገድም ይጠብቃል። ለምሳሌ በተለያዩ በጫካ ውስጥ አድርጎ ወደ መንገድ እንዳያወጡ በፓትሮል እያሄደ ይጠብቃል ፖሊስ። ሆኖም ግን በዚህም ውስጥ በተለያዩ በአደገኛ በሆኑ በምስጢራዊ መንገድ መኪና ላይ ሌላ ቦዲ እየፈጠሩ በመኪና ስፔር ፓርት ላይ እየፈጠሩ በዛ ውስጥ እየደበቁ የሚያስገቡ አሉ። በእንስሳት ጀርባ በሰው ጉልበት ሸክም፣ በሞቶር ሳይክል፣ በባጃጅ፣ በጋይስ ወደ ከተሞች በተለያየ በጫካ እያቋረጡ የሚያስገቡ ሁሉ አሉ።
መንግስት ህገወጥ የጦር መሳሪያ ዝውውርን ለመከላከል እየሰራ ነው ብሏል አቶ ጄላን።
ፌደራል ፖሊስ ከሌሎች የጸጥታ አካሎች ጋር በመቀናጀት በየጊዜው እነዚህ ህገወጥ የጦር መሳሪያዎች ወደ ሀገራችን ገብተው የሀገራችንን ሰላም እና ደህንነት ችግር ላይ እንዳይጥሉ እየሰራ ይገኛል ማለት ነው። ዋናው ባለድርሻ አካል ህዝብ ነው። ከህዝብ ጋር ከገጠሩም ከከተማም ካለው ህዝብ ጋር በመቀናጀት ከፍተኛ ስራ በመስራት ላይ ይገኛል ፌዴራል ፖሊስ ማለት ነው።
አቶ ጄላን አክለውም ህብረተሰቡ ከጸጥታ አካላት ጋር በመሆን ህገወጥ የጦር መሳሪያ ዝውውርን መከላከል እንዳለባቸውም ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን እናመሰግናለን። ፕሬዚደንት ዶናልድ ትራምፕ ያስተባብሉት እንጂ ዩክሬን እሳቸውን በፖለቲካ ረገድ የሚጠቅማቸውን ምርመራ የማታካሄድ ከሆነ የፈለገችውን ወታደራዊ እርዳታ እንደማታገኝ ቅድመ ሁኔታው ተቀምጦባት ነበር ሲሉ የዩናይትድ ስቴትሱ ዲፕሎማት ጎርደን ሰንላንድ ተናገሩ። ሰንላንድ ፕሬዚደንት ትራምፕ ስልጣናቸውን ያለ አግባብ የመጠቀም ከባድ ጥፋት ፈጽመው እንደሆነ እየፈተሸ በሚገኘው የዩናይትድ ስቴትስ ምክር ቤት የደህንነት ኮሚቴ ፊት ቀርበው ዛሬ በሰጡት የምስክርነት ቃል ነው ይህንን ለሸንጎ አጠንክረው የተናገሩት። በአውሮፓ ህብረት የአሜሪካ አምባሳደሩ በሰጡት ቃል መርማሪዎቹ ይህንን ውስብስብ ጉዳይ ይህን ካደረግ ይህን ታገኛለህ የሚል ውል ነበረበት ወይ ብለው በተደጋጋሚ በቀላል ጥያቄ መልክ ያስቀምጡታል። መልሱ ከአሁን ቀደም እንዳልኩት አዎ ነው ሲሉ ተደምጠዋል። ከ3 ዓመታት በፊት ለፕሬዚደንት ዶናልድ ትራምፕ የፕሬዚደንታዊ ምረቃ ክብረ በዓል $1,000,000 የለገሱትና በኋላም አምባሳደር ሆነው የተሾሙት ሰንላንድ አካሄዱ የውጭ ጉዳይ ሚኒስቴርን መደበኛ መስመር የሚጋፋ ስለሆነ ደስ ባይለኝም ፕሬዝደንቱ የዩክሬንን ጉዳይ በበላይነት እንዲከታተሉ ከሰየሟቸው ከግል ጠበቃቸው ከሩዲ ጁሊያኒ ጋር ሆኜ ሰርቻለሁ ብለዋል። የዩክሬን ፕሬዝደንት ቮሎዶሚር ዜሌንስኪ በቀድሞው ምክትል ፕሬዝደንት ጆ ባይደን እና ልጃቸው ሃንተር ቡሪስማ በሚባለው የተፈጥሮ ጋዝ ኩባንያ በነበራቸው ስራ ዙሪያ እንደሚመረምሩ በይፋ ቃል እንዲገቡ ጁሊያኒ በሚስተር ትረምፕ መመሪያ በቀጥታ ለሀገሪቱ ባለስልጣናት አስታውቀዋቸው እንደነበረ ሰላንድ በዛሬው የምስክርነት ቃላቸው አስታውቀዋል። ባለፈው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዩክሬን ዲሞክራቶችን ለመርዳት ጣልቃ ገብታለች የሚለውንና በኋላ ፉርሽ የተደረገውን ውንጀላም ዜሌንስኪ እንዲመረምሩ ጁሊያኒ ጠይቀዋል ብለዋል ዲፕሎማቱ። በዩናይትድ ስቴትስ የደህንነት ማህበረሰብ ክትትል በተደረሰው ድምዳሜ በምርጫው ይልቁኑ ትረምፕን ለመርዳት ጣልቃ የገባች ሩሲያ ነች ተብሏል። አድማጮች፣ በዚህ በምርመራው ጉዳይ ላይ በመጽሔት ክፍለ ጊዜ ዘገባ ይኖረናል።
ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ብዛት ያላቸው የጦርነት ወንጀል አድራጎቶች በመፈጸም ተከሶ የነበረ አንድ ሽፍታ የጦር አበጋዝ በሀገሪቱ ፍርድ ቤት የዕድሜ ልክ እስራት ተፈርዶበታል። ኮኮ ዲ ኮኮ በሚል ቅጽል ስም የሚታወቀው ፍሬድሪክ ማሱዲ አሊማስ በግድያ፣ ሰውን በመመረዝ፣ በማሰቃየት፣ በመድፈርና በወሲብ ባርነት በመያዝ ወንጀሎች ጥፋተኛ ሆኖ በመገኘቱ ነው ቅጣቱ የተጣለበት። የኮንጎ ፍርድ ቤት በተጨማሪም የሀገሪቱ መንግስት ሰለባዎቹን ከጥቃት ባለመጠበቁ ካሳ እንዲከፍላቸው አዟል።
የዚምባብዌ ፖሊሶች ዛሬ በዋና ከተማዋ ሀራሬ የተቃዋሚዎች ስብሰባን በአስለቃሽ ጋዝና በውሃ በትነዋል። ተቃዋሚዎች የሀገሪቱ ፕሬዚደንት ኤመርሰን ምናንጋጓ ስልጣን ከያዙ ወዲህ የፖለቲካ ምህዳሩን እየዘጉት ነው በማለት ወንጅለዋል። ፖሊሶች የተቃዋሚ ፓርቲው መሪ ኔልሰን ቻሚሳን ንግግር ለማዳመጥ የተሰበሰበውን ደጋፊ ለመበተን ሲሞክሩ ታዳሚው አልነቃነቅ ብሎ እንደነበረ ነው የተገለጸው። በአስለቃሽ ጋዝ አልበተን ያሉትን ፖሊሶች ደብድበዋቸዋል ተብሏል። ኔልሰን ቻሚሳ ንግግራቸው እንዳልተፈቀደ ፖሊሶች ይናገሩ እንጂ የፓርቲው ምክትል ፕሬዚደንት ታይንዳይ ቢቲ ይሄ ተቀባይነት የለውም፣ ሽብርተኞችም አይደለን፣ ፋሽስቶችም አይደለን፣ ስለምንድን ነው የምንከለከለው ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። The Voice of America.
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 20 2012 ዓ ም ምሽት ፕሮግራም ነው።
በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንዲሁም አህዱ ሬዲዮ 94.3 ላይ ስርጭታችንን በቀጥታ ለማዳመጥ ትችላላችሁ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ክፍለ ጊዜ እንሸጋገራለን። የሲዳማ የውሳኔ ህዝብ ዘገባዎች በቅድሚያ ይቀርባሉ።
የሲዳማ ህዝብ ለክልልነት ጥያቄ ዛሬ ድምፁን ሲሰጥ ውሏል። ውሳኔ ህዝቡ በአገሪቱ እየተካሄደ ያለው ለውጥ ውጤት ነው ብለዋል የሲዳማ ህዝብ ምክር ቤት አፈ ጉባኤ አቶ ሶሎሞን ላሊ። የውሳኔ ህዝቡ ውጤት የሲዳማን ክልል መሆን ካረጋገጠ አዲሱ ክልል የሚመራው በአዲሱ የብልጽግና ፓርቲ እንደሚሆንም አፈ ጉባኤው ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ቀደም ሲል ባስተላለፉት መልእክት የሲዳማ ውሳኔ ህዝብ ኢትዮጵያ እየሄደችበት ያለው የዲሞክራሲ ጎዳና አመላካች ነው ብለዋል። ማስተማሪያ ሊሆኑ የሚችሉ አንዳንድ ግድፈቶች ከመታየታቸው በስተቀር ውሳኔ ህዝቡ በሰላማዊና በከፍተኛ የህዝብ ተሳትፎ መካሄዱን የኢትዮጵያ ሲቪክ ማህበረሰብ ተቋማት ታዛቢዎች ሐዋሳ ላይ በሰጡት መግለጫ አስታውቀዋል። እስክንድር ፍሬው ከሐዋሳ ተከታዩን ዘግቧል።
የአንድ አካባቢ ህዝብ ፍላጎቱን በምርጫ ቀጣይ ጉዞውን በካርዱ እንዲወስን ሲደረግ ይህ በኢትዮጵያ ታሪክ የመጀመሪያው ነው። ያስተራድር መዋቅር አማራጮች በደምጽ ብልጫ ሲተገበሩ ህዝብ ወሳኔ በዚህ ደረጃ ሲካሄድ ለዚህ ሀገር አዲስ የሚባል ክስተት ነው። በዋና ከተማዋ ሐዋሳና በሌሎች የሲዳማ ዞን አካባቢዎች ደምጽ ለመስጠት እየተዘጋጁ ያሉ አስተያየት ሰጪዎችም ይህንን ሐሳብ አንጸባርቀዋል። የሲዳማ ዞን ራሱን ችሎ ክልል ይሁን ወይስ በደቡብ ክልል ስር ይቀጥል ለሚሉት አማራጮች ድምጽ ለመስጠት የተመዘገቡት ደግሞ በርካታ ናቸው። አንድ ድምጽን በትሆን አሻራዬን መተዋለብኝ ብሎ ከኒውዮርክ ድረስ የመጣው የቀድሞ አትሌት ካሳሁን ካቢሶ ከነዚህ አስተያየት ሰጪዎች አንዱ ነው።
በኢትዮጵያ ውስጥ ይሄ የመጀመሪያ ታሪካዊ ህዝብ ውሳኔ ነው። ምክንያቱም ኢትዮጵያ ህዝብ ከዚህ ብዙ ነገር መማር ይችላል ብዬ አስባለሁ። ኢትዮጵያ ውስጥ እንደዚህ አይነት ነገር ተደርጎ አይታወቅም። የመጀመሪያ ጊዜ ነው። ስለዚህ ይሄ የብሔር ጉዳይ ሳይሆን ህግን ተከትሎ ሰው ራሱን በራሱ መወሰን፣ ያው መንግስትም ትልቅ ትኩረት ሰጥቶ እዚህ ለመስራቱ ለመንግስትም ትልቅ ክብር የሚሰጠው ነው። ከዚህ የተነሳ አሁን ሁሉም ኢትዮጵያዊ ነገ እኔም ለራሴ ጉዳይ ራሴ በራሴ መወሰን እችላለሁኝ የሚል ትልቅ አስተማሪ ሁኔታ ነው ብዬ ስለሚያስብ ነው እንደዛ ያልኩት። ለሚቀጥለው ምርጫም ትልቅ አቅም ግንባታ ይሰጣል ብዬ ነው የሚያስበው። ምክንያቱም አሁን በ36 ወረዳዎች ነው የተመዘገበው። ምዝገባው በሰላማዊ ተጠናቋል። አሁን ነገ ደግሞ ድምጽ የሚሰጥበት ቀን ስለሆነ መንግስትም ከዚህ ብዙ ነገር ይማራል፣ ኢትዮጵያ ህዝብ ከዚህ ብዙ ነገር ይማራል ብዬ አስባለሁ። ምክንያቱም ኢትዮጵያ ለመጀመሪያ ጊዜ እንደዚህ አይነት ነገር ስታካሄድ ዲሞክራሲያዊ ስርዓት በኢትዮጵያ ውስጥ ሀ ብሎ ጀመረ ማለት ነው።
ብርቱካን ፉዬ በንግድ ስራ ላይ የተሰማራች ወጣት ናት። ቀኑ ልዩ ነው ብላለች።
ነገ ቀን ልዩ ነው ለኔ፣ በጣም ልዩ ቀን ነው። ከ130 አመት በፊት ሲታገሉለት፣ አንገት ሲቆረጡ፣ ሲታሰሩ፣ ሲሰቃዩ የመጡበት ጥያቄ ነው።
የሴቶች ተሳትፎ ምን ይመስላል? ካርድ በመውሰድ ለማመረት ከመዘጋጀት አንጻር
እንደው የበለጠ እናቶች ናቸው ወጥቶ እስከ ገጠር ድረስ ወርዶ ለአንድ አምስት አቆራኝቶ ወርዳችሁ ካርዱ ውሰዱ እያሉ ያልወሰደውን እያስወሰዱ እና እንደዚህ እያደረጉ ነው ያሉት።
በአንድ የበጎ አድራጎት ድርጅት ውስጥ የፕሮጀክት አስተባባሪ መሆኑን የገለጸው ተሾመ ተፈሪ ደግሞ የራስን እድል የመወሰኑ ሁኔታ በበርካታ ሂደቶች ውስጥ ያለፈ መሆኑን ጠቁሟል። ጥያቄውን ማቅረብ እንኳን የማይፈቀድበት ጊዜ እንደነበር በ1994 የተከሰተውን አሳዛኝ ሁኔታ በማስታወስ ያብራራል።
አንድ ላይ ሆነን ለመኖር ራሳችን ለራሳችን ማስተዳደር አለብን የሚል ጥያቄ ይዞ አንግቦ ህጻናትና ሴቶች እንዲሁም አባቶች ከሎቄ መስመር ከቡሽሎ መስመር ይመለሳሉ። የሚመጡበት ጊዜ ይዞ የመጡት አንድ ነገር ማስታወሰው ምንድን ነው? ሰባተኛ ክፍል ነኝ ብያለሁ። ባንዲራ፣ የኢትዮጵያ ባንዲራና ንጹህ ቅጠል ነው ይዘው የወጡት። ያን በታደር ብዙዎች ህይወት ያለፈበት፣ ብዙዎች በአሞራ የተበሉበት፣ ብዙዎች ታቦር ሃይስኩል ውስጥ ወድቆ የሞቱበት፣ ሶስተኛ አራተኛ ቀን ሬሳቸው የተገኙበት ሁኔታ ነው ያለው። የሚያሳዝነው ሁኔታ ስለዚህ እሱን ያኔ የሰው ህሊና ከዛ በፊትም የነቃ ስለነበረ ጥያቄው አንግቦ ነው የገጠ። ይሄ 94 ላይ ብቻ ላቆም 97ም ተመሳሳይ ጥያቄ ሲቀርብ ነበር። ተገፍቶ ይሄዳል፣ ክልል ላይ ይደርሳል፣ ከዛ ወደ ኋላ የሚመለስበት ሁኔታ አለና ይሄ ነገር ብዙ ዋጋ ተከፈለለት። የሚገርም ብዙ የሲዳማ ምሁራኖች የታሰሩበት፣ የተሰደዱበት፣ የተገደሉበት ለምን ጥያቄ ታነሳለ ተብሎ ከስልጣን ላይ የሚወርዱበት፣ ስልጣን ላይ የማይሾሙበት፣ ለትርት ዓለም የማይካሄዱበት ሊኮላሹበት ጀመር ማለት ነው።
የህዝብ ውሳኔ ውጤት ምንም ይሁን ምን በአካባቢው ያለው አብሮ የመኖር እሴት እንደሚቀጥል እምነታቸውን የገለጹት ደግሞ ለ32 ዓመታት በሐዋሳ የኖሩ አባት ናቸው።
እነሱን ተመርጦ ካለፉ በኋላ እኛ እዚህ ከተማ ያለው ህዝብ አቀፍ አድርጎ ሳይበታተንን በጥሩ ሁኔታ ይዞ እንደ በፊቱ አብረን እንደኖር አድርጎ አብረን እንግዲህ ተዋለን። አሁን ይህንን ብሄረ ሌላ ቢሆንም የናዊ እይተ እነሱም አገብታ ተወልዳ ምን ብላ ተቀላቅለ ነው ያለ ነው። ብዙ ተቀላቅለ ያለ እዚህ ባለ ያ አይምሮ ይዞ እነሱም አቀፍ አድርጎ ለወደፊት መያዝ እኔ ያ ይደገፋል።
ባለፉት 40 ዓመታት በሐዋሳ ከተማ የኖሩት ዳመና አለማ ሌላው አስተያየት ሰጭ ናቸው።
ካርዱን ከወሰደ ለምርጫ ዝግጁ ነው ማለት ነው። እኔም ወስጃለሁ፣ ቤተሰብም ወስዷል። ስለዚህ ባለቤትም ወስዳለች። ሁላችንም ለምርጫ ዝግጁ ነው።
ድባቡ ምን ይመስላል? ዋዜማው ዛሬን ጨምሮ እንግዲህ አሁን ነገ ነው በውሳኔ የሚካሄደው። ምን ይመስላል?
በጣም ጥሩ ነው። ምክንም ሰላም ነው። በሰላማዊ መንገድ እንደሚካሄድ ነው የሚያምነው። ህዝቡም ደግሞ ይህንን ማድረግ የሚገባው በሰላማዊ መንገድ ካለምንም ውከት መርጦ መሄድ አለበት ነው የምለው። ምርጫውን አከናውኖ መሄድ አለበት።
የሐዋሳ ከተማ ነዋሪ መሆኑን የተናገረው ቴዎድሮስ ሙሉጌታ በበኩሉ ለማጠልሸት የሚፈልጉ አካላት ከሚናገሩት በተጻራሪ ሌሎች ብሔር ብሔረሰቦችን አቅፎ የመጓዙ ሁኔታ በየትኛውም የህዝብ ውሳኔ ውጤት ምክንያት እንደማይስተጓጎል ይናገራል።
ውጤቱ ምንም ሆነ ምንም ስዳማ ህዝብ እኮ አምኖ የሚቀበልበት ጉዳይ ነው።
አቃፊነቱ
ከረጅም ተነስተው ነው ዛሬ አይደለም ያቀፈው። ልምድ አለ፣ ማንንም ያስተምራችሁም ወደፊትም ደሞ ለማኖር እንደውም የበለጠ ተነሳሽነት የሚኖራቸው ለምን ለማደግ ይፈልጋል። ስዳማ ማደግ የሚፈልገው አውጥቶ ሌላ ነገር ችግር ፈጥሮ አይደለም፣ አቅፎበት ነው። የባስ አቅፎ ከዛ ጎናቸው ላይ አድርጎ የልማት አጋር አድርጎ ነው የሚኖረው።
የህዝብ ውሳኔው የድምጽ መስጫ ቀን በሆነው በነገው ዕለት የመንግስት መስሪያ ቤቶችና ሌሎች ተቋማት ዝግ እንደሚሆኑ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። እስከ ትናንት ጠዋት በነበረው መረጃ ብቻ እንኳን ድምጽ ለመስጠት 2.3 ሚሊዮን መራጮች መመዝገባቸውን ቦርዱ ተቆሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከሐዋሳ
አመሰግናለሁኝ። እስክንድር፣ የተከበራችሁ አድማጮች፣ ቀደም ሲል የሰማችሁት እስክንድር በትናንትናው ዕለት ከተለያዩ የሐዋሳ ድምጽ ሰጪዎች መራጮች ጋር ያደረገውን ውይይት ነበረ። ቀጥሎ የዛሬው ውሎ ምን እንደሚመስል ያጠናቀረውን ዘገባ ያቀርባል።
ህዝብ ውሳኔው የፈጠረው ስሜት ያሳደረው ጉጉት መታየት የጀመረው የትናንቱ እኩለ ሌሊት እንዳለፈ ነው። እስኪ ነጋ ያላስቻላቸው የሌሊት ጨለማ ያልበገራቸው የሐዋሳ ከተማ ነዋሪዎች ገና በድቅድቅ ጨለማ ወደ ምርጫ ጣቢያዎች ሲያመሩ ታይተዋል። እናም በሲዳማ የክልልነት መደራጀት ጥያቄ ላይ የተካሄደው ህዝብ ውሳኔ ከፍተኛ የመራጮች ተሳትፎ ታይቶበታል። የዚህ ምክንያቱ ደግሞ ለዓመታት ሲጠብቁት የነበረው እድል መምጣቱ እንደሆነ የአራት ልጆች እናት የሆኑ አስተያየት ሰጪ ተናግረዋል።
በጣም ያው ደስ ብሎኝ የህዝብ ሁኔታ ምን ያህል ጉጉት ያላቸው በሚለው ህዝቡንም ለማየት የወጣው ህዝብ ምን ያህል እንደሆነ ለማጣራት በዚህ መጥቻለሁ። ደስታዬን ለማጋራት ለዚህ ነው የመጣሁት።
ኦኬ ማሞ ተመሳሳይ ሀሳብ አንጸባርቃለች።
ድሮ ሲዳማ በብዙ ዘመናት ተረግጦ ተጨቁኖ ስለቆየ አሁን ለኛ እንደገና እንደተወለድን ነው የምንቆጥረው።
አንቺ የምትኖሪበት አካባቢ ለምሳሌ ሰው በብዛት ወጥቷል ለመምረጥ? የህዝቡ ሴቶች በተለይ ወጥተዋል?
አዎ በብዛት ወጥቷል። በብዛት ሴቶች በብዛት ነው ወጣው። ከወንድ ይልቅ ሴቶች ናቸው የወጡት። ያ ሳይተኙ ነው ያደሩት። እናት ይህት ሁሉም ወጥተዋል።
በንግድ ስራ ላይ የተሰማራችሁ ተዋበች ጌዶን ህዝበ ውሳኔው የአካባቢውን ሰላም ለማረጋገጥ እንደሚያስችል ታምናለች።
ምርጫው ደግሞ ጥሩ ስለሆነ ምክንያቱም የሚለይ ከሆነ
እልባት ያገኛል ለመጨረሻ ጊዜ ጉዳዩ ነው
ብዬ ነው ማስበው። ስለዚህ ልመርጥ መጥቻለሁ።
ስለዚህ በተለያየ ጊዜ ሲነሳ የቆየው ጥያቄ አሁን በህዝበ ውሳኔ እልባት ማግኘቱ ለሰላምም ለሁሉም ነገር ጥሩ ነው እያልሽ ነው?
አዎ በጣም ጥሩ ነው። ምክንያቱም ያው ሰው በሰላም ወጥቶ እንዲገባ ተማሪዎች እንዲማሩ ትምህርት ራሱ ከ2010 ጀምሮ ልጆች በስነ ስርዓት እየተማሩ አይደለም። ስለዚህ ቢያንስ በቃ ይሄ ጥሩ ነው ብሎ መንግስትም ካመነ ሰላም እንዲሆን እኔ ልባት የሚያገኝ ከሆነ አሪፍ ነው ብዬ ነው የማስበው። ምክንያቱም
ብዙ ውሳኔ ቢደመደም ማለት ነው።
አዎ ብዙ ነገር አሳልፈናል። ብዙ ማግኘት ያለብንን ነገር አጥተናል። ሰላም ማጣት ራሱ ትልቅ ነገር ነው። ትምህርት ቤት ልጆች ሲወጣው እንደገና መሮጥ፣ ወላጆች መሮጥ፣ ሁሉም ሰው በቃ መሳቀቅ ነው። የሰቃቃን ኑሮ ከምንኖር እኔ በጣም ጥሩ ነው ብዬ ነው የማስበው። ምክንያቱም በህዝብ ውሳኔ ይሁነው ይሁን ተብሎ ሁሉም አምኖ መቀበል አለበት።
የቀድሞ የንግድ ባንክ ሰራተኛ ሽፈራው አለማየሁ ተመሳሳይ ሀሳብ አንጸባርቀዋል።
ይሄ ጥሩ ነው ማለት ሰዎች በፈለጉት መንገድ ፍላጎታቸውን፣ ጥያቄያቸው ተመልሶላቸው በህጋዊ መንገድ ትክክለኛው መንገድ እንትን ሲል ጥሩ ነው። ምክንያቱም ባይደረግም ችግር ነው ቢደረግም ችግር ግን በዚህ አይነት መንገድ ሰላማዊ በሆነ መንገድ ተካሂዶ የህዝብ መብት ተከብሮ ህገ መንግስቱም ተከብሮ በህጋዊ መንገድ ቢፈቀድ ጥሩ ነው የምለው ነው።
ስለዚህ ነገሮች ህጋዊ መስመር መያዛቸው እልባት ይሰጣል?
አዎ እልባት ይሰጣል። በግርግር በወከባ በምን የሚመጣ ነው ነገር ጥሩ አይደለም። እንደውም አሁን ይሄ ምርጫ ምናምን ከተጀመረ ወዲህ ሐዋሳ በጣም ሰላማዊ ነው፣ በጣም የተረጋጋ ነው።
ይህ ህዝብ ውሳኔ ከታሰበ በኋላ
አንድ ድንጋይ የሚወረቅ ብውር ቀርቶ ወፍ ምናምን የሚዞር ነገር የለም። ጥሩ ነው እና በዚህ መንገድ ቢሆን ነው መፍትሄ የሚሆነው። በዚህ አይነት መንገድ እነሱም አምኖ ይቀበላሉ፣ ችግር አይኖር።
ዛሬ ድምጽ ከሰጡት መካከል የቀድሞና የአሁን ከፍተኛ ባለስልጣናት ይገኙበታል። የሲዳማ ዞን ዋና አስተዳዳሪ አቶ ደስታ ሌዳሞን አነጋግሬያለሁ።
ይህ ቀን ለእኔ ብዙ ነገር ነው። አንደኛው የህዝብን ፍላጎት በግንባር ቀደምነት ፊት ለፊት ሆኜ መሪቼ ያሳካሁበት ትልቅ ደስታ የሚሰማኝ ቀን ነው። የታሪክ አሻራም ያሳረፍኩበት ቀን ነው። ስለዚህ በሌላ መልኩ ደግሞ ህዝቡ ክልል መሆን ነው የሚፈልገው። ያንን መሆን የቻለበት የአዲስ ልደት ቀን ነው ብዬ ነው የሚወስደው።
ኢትዮጵያ እንግዲህ በታሪክ የመጀመሪያው ነው በዚህ መልኩ ህዝበ ውሳኔ ስታካሂድ። በአጠቃላይ እንደ ሀገር ምን ማለት ነው ይህ ህዝበ ውሳኔ?
እንደ ሀገር ሀገራችን በዲሞክራሲያዊ መንገድ የህዝቦችን ጥያቄ መፍታት የጀመረችበት ህገ መንግስቱ በአንቀጹ የተቀመጡ መብቶች ተቆንጥሮ ተግባራዊ መሆን የጀመሩበት ዲሞክራሲ ያበበ የሀገር አንድነት የበለጠ እየተጠናከረ የሚሄድበት ዕለት ነው። ይሄ ለሌሎችም ተመሳሳይ ችግር ላለባቸው ሀገሮች መልካም ተመክሮ ሊሆን የሚችል ጅማሮ ነው።
አቶ ሰለሞን ሌራ ደግሞ የሲዳማ ህዝብ ምክር ቤት አፈጉባኤ ናቸው። ሐምሌ 10 2011 የሲዳማ ዞን የክልልነት ጥያቄ ለማቅረብ የወሰነው እርሳቸው በመሩት ስብሰባ ነው። ለአመታት ሲቀርብ የቆየው ጥያቄ በኢሃድግ ዘመንም ቀጥሎ እንደነበር አስተውሰዋል። በተወሰደው የኃይል እርምጃ ግን በርካቶች መገደላቸውን ተናግረዋል። ህዝበ ውሳኔው መደረጉም በአገሪቱ ያለው ለውጥ ማሳያ መሆኑን አብራርተዋል።
ይሄ ምንድን ነው የሚያሳየው? ቀደም ሲል የነበረው ዲሞክራሲያዊ መብቶችን ከመተግበር አንጻር ዲሞክራሲያዊ ስርዓት ግንባታው ላይ ጉድለቶች አሉ። ሰፊ ጉድለቶች ነበሩ እና አሁን ከለውጡ በኋላ ይሄ ሁሉ ተስተካክሎ ሰው የመሰለውን ጠይቆ ህገ መንግስታዊ መብቱን በአግባቡ ፍላጎቱን የሚያረጋግጥበትን መድረክ መክፈቱ በሰላማዊ ሰልፍም እንዲሁም ደግሞ በተለያየ ስራ ማቆም አድማ ሁሉ አድርጓል። ሰራተኛውም ጭምር ህዝቡም ጭምር የዚያን ጊዜም የደረሰው ጫናና ሌላ ችግር የለም ማለት ነው። እና ከዚህ የተነሳ ከለውጡ ጊዜና ቀደም ሲል ከነበረው ያው በአንድ ስርዓት ውስጥ ሆኖ እንግዲህ ያመራር ስርዓቱ ላይ ነው ችግር ያለው ማለት ነው። እና በአንድ ስርዓት ውስጥ ሆኖ የዚህ አይነት ልዩነቶች መኖሩ ትልቅ ለውጥ ነው ያለውና ዲሞክራሲያዊ መብቶችን ከመተግበር አንጻር ኤክሰርሳይዝ ከማድረግ አንጻር የተሻለ ነው ብዬ ነው የምወስደው።
ሲዳማ ክልል ሆኖ የሚዋቀር ከሆነ አዲስ በተዋሃደው የብልጽግና ፓርቲ እንደሚመራም አፈ ጉባኤው ገልጸዋል።
እንደ ሀገር የብልጽግና ፓርቲ ኦልሬዲ እውን እየሆነ ነው ያለውና ለዚህም የኛ ተወካዮች እዛ ውስጥ ሆኖ ሰሞኑ ያው ተወያይቶ ተስማምቷል። የኛ ህዝብም ከዚህ የሚለይበት ምክንያት የለም። ከዚህ አንጻር የብልጽግና ፓርቲ አባል ሆኖ ይቀጥላል። ሲዳማ ህዝብ ባንወያይም ማለት ነው ተወካዮቻችን ተወያይተዋል። በህዝብ ደረጃ ባንወያይም ያው የኢህአደግ ፕሪንሲፕሎች አብዛኛ
መርሆቹ
ያልተለወጡ ከመሆኑ አንጻር ከዚህ ከመደመር እሳቤ ጋር ተወያይተናል ባለፈው እና ያሉ ጉድለቶችን በማረም ማስተካከያ በማድረግ ያው እንደ ብልጽግና ፓርቲ እንደሚዋቀርና እንዲሁም ደግሞ ከመደመር እሳቤ ጋር ተያይዞ ብዙ ችግር እንደሌለው ባለፈው አይተናል ተወያይተናል እና በዚሁ አብሮ አባል ሆኖ እንደገና የራሱ መንግስት የክልል እንደ ሌሎች ክልል መንግስታት ማለት ነው የራሱ መንግስት አቋቁሞ ነው የሚመራው ማለት ነው። ያው ድምጹ ዛሬ የሚሰጠው ድምጽ አብላጫ ያው የሲዳማ ክልል የመሆን ውሳኔ ከጸደቀ ማለት ነው።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ቀደም ሲል ባስተላለፉት መልእክት የሲዳማ ህዝብ ውሳኔ ኢትዮጵያ እየሄደችበት ያለውን የዲሞክራሲ ጎዳና አመላካች ነው ብለዋል። ሁሉም ተሳታፊዎች ለሂደቱ ሰላማዊነትና ዲሞክራሲያዊነት እንዲንቀሳቀሱም ጥሪ አቅርበዋል። የኢትዮጵያ ሲቪክ ማህበራት ተቋማት ታዛቢዎች ሐዋሳ ላይ በሰጡት መግለጫ ምርጫው በሰላማዊ መንገድ መካሄዱን አመልክተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ዘግየት ብሎ ባሰፈረው መረጃ ደግሞ መራጮችን ሲያስገድዱና ሲያስፈራሩ የነበሩ አንድ ግለሰብ በቁጥጥር ስር መዋላቸውን አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ሐዋሳ።
የሲዳማ ህዝብ በዛሬው ዕለት ባከናወነው ህዝበ ውሳኔ ዙሪያ ከየአካባቢው በተጠናቀሩ ዘገባዎች ላይ ነው አሁንም የምንቆየው። ይርጋለም ላይ የነበረውን ውሎ ሙሉጌታ ጽፋ ተከታትሎታል።
የሲዳማ ዞን በክልል የመደራጀት ህዝበ ውሳኔ ድምጽ አሰጣጥ ሂደት ከማለዳው 12 ሰዓት ጀምሮ ሲካሄድ ውሏል። ተዘዋውረን በተመለከትንባቸው አካባቢዎች ከሐዋሳ ዙሪያ እስከ ይርጋለም ከተማ ድምጽ የሚሰጡ ሰዎች ከሌሊቱ 11 ሰዓት ጀምሮ በየድምጽ መስጫ ጣቢያዎች ተሰልፈዋል። የድምጽ መስጠት ፕሮግራምም 12 ሰዓት ተጀምሯል። በይርጋለም የድምጽ አሰጣጥ ሂደቱ በተመለከትንባቸው 5 የምርጫ ጣቢያዎች ሰላማዊ ነበር። በከተማዋ 05 ቀበሌ በሚገኝ የምርጫ ጣቢያ ድምጽ ሰጥተው ሲወጡ ያገኘኋቸው አቶ ጥላሁን ካምቤ የዛሬዋ ቀን ለዘመናት ሲጠብቋት እንደነበረ ገልጸዋል።
ከመጠን በላይ ደስታዬ ነው። ብዙ ሰዎች በዚህ ጉዳይ በየአመቱ እየጠየቁ ህይወታቸውን እያጡ የቆዩት ነገር ስለሆነ ይሄ ጉዳይ ልባት ስላገኘ በጣም ደስታዬ ከመጠን በላይ ነው። አሁን ይሄ ሪፈረንደም ከተቆረጠ ጊዜ ጀምሮ ህዝቡ የተረጋጋ ህዝብ ሆኖ በሰላማዊ መንገድ ምርጫውን ለማከናወን በትግስት ሲጠባበቅ የቆየበት ጉዳይ ነው። ዛሬ ቀኑ ስለደረሰ በጣም ደስተኛ ሆኖ ምርጫውን በስነ ስርዓት ሰው ስነ ስርዓት ሳስከብረው በራሱ ጊዜ ስነ ስርዓቱን እያስከበረ ካርዱን በስነ ስርዓት ያለ ምንም ችግር ያለ ምንም እንከን እያከናወነ ይገኛል።
የአካባቢው ነዋሪዎች ከሌሊት ጀምሮ ሰልፍ ይዘው ድምጽ ለመስጠት እንደወጡና ምርጫ አስፈጻሚዎችም ሁሉም አሟልተው እየሰሩ ይገኛሉ ብለዋል።
ህዝቡ በሌሊቱ ስለመጣ አስፈጻሚዎችም በጊዜ ተገኝተው ሁሉን ነገር ተፈራርመው በጊዜ እቃ ሁሉ ማቴሪያሉ በሁሉ ተሟልቶ እየተሰራ ይገኛል።
በምርጫ ጣቢያው ሌላ ያገኘኋት የትና የት ካያሞ የተባለች ወጣት በበኩሏ በሌሊት ተነስታ በህዝበ ውሳኔው ድምጽ ለመስጠት በምርጫ ጣቢያው እንደተገኘች ትገልጻለች።
በሌሊቱ መጥቼ ለመምረጥ የፈለግኩት እኔ በሲዳማ ብሔራዊ ክልልነት ሆኖ እንድመረጥ ትልቅ ጉጉት አለኝ። የ135 ጥያቄ ስለሆነ ዛሬ እንደው ይህ ነገር እኛ ይደርሳል ይነጋል ስንል ስል እየጠበቅን ስለነበር በሌሊቱ መተን የተሰለፍንበት ምክንያት ይሄ ነው። ህዝብ ይወስን ማለት ሰው ሁለት አይነት ሀሳብ ሊኖረው ይችላል። በህዝብ ውሳኔ ውስጥ መታወቅ ስለሚቻል የህዝብ ውሳኔ ይሁን ማለት በጣም ደስ ይላል። ሰው የራሱን አላማ ይዞ የራሱን ነገር የራሱን ሀሳብ በፍርድም እንድመርጥና የራሱን ነገር እንዲያደርግ።
በይርጋለም ከተማ ውሃ ልማት ተብሎ በሚታወቅ አካባቢ የሚገኝ ምርጫ ጣቢያ ድምጻቸው ሲሰጡ ያገኘኋቸው ሮባ ተጎዳና ጴጥሮስ አለሙ የተባሉ የምርጫው ሂደቱ ሰላማዊ ነው ብለዋል።
የሚደነቅ ነገር ነው። 130 ዓመት በላይ ብዙ አባቶቻችን የዚህ ጉዳይ ያለቁበት ስለሆነ የዛሬው ቀን የእግዚአብሔር ፍቃድ ስለሆነ የሆነ ልጆቻችን ይዘን የዛሬው ቀን እግዚአብሔር ስላደረሰን ይኸው ካርድ እየወሰድነው ካርድ ጥለን እየወጣን ነው።
ያው እንግዲህ በሌሊቱ 11 ሰዓት በመነሳት በጉጉት እንደጠበቅ ነው ሰው በሰላማዊ መንገድ በሰልፉን ጠብቆ በአግባቡ እየመረጥ የሚገኛል። ዝግጅቱ ያው ሰላማዊ ነው። እስካሁን ባለው ምንም ነገር የለም። በአግባቡ ሰው ሰልፉን ጠብቆ በአግባቡ ተራውን እንደተጠበቀ እየጣለ ይገኛል።
762 መራጮች በተመዘገቡበት የውሃ ልማት ምርጫ ጣቢያ እስከ ረፋዱ 3 ሰዓት ከግማሽ በላይ መራጮች ድምጽ እንደሰጡ የምርጫ ጣቢያው አስተባባሪ ጽዮን ዳኜ ተናግራለች።
ቁሳቁሶቹ እንዳለ ተሟልተዋል። ዛሬ ታዛቢዎቹ እንዲሁም የቢሮ ተወካዮች በተገኙበት ከፍተን ጀምረናል። ከ11 ሰዓት በፊት በመግባት ሬዲ በመሆን 12 ሰዓት ሲሆን ስራችንን ጀምረናል። ያው እንደምታዩት ምርጫውን በዚህ በሚመስል ሁኔታ እየተካሄደ ነው ማለት ነው። በስርዓት ደቡብን ወክሎ የመጣ ሰው የለም። ከሲዳማ ወይም ደግሞ ከሻፊታ ምልክት የመጣለት ሰው ግን አለ ቀርቧል።
ተዘዋውረን በታዘብናቸው የምርጫ ጣቢያዎች ሲዳማ በደቡብ ክልል እንዲቆይ ከሚፈልጉ አካላት በታዛቢነት እየተገኘ አልነበረም። ሲዳማ ክልል እንዲሆን የሚፈልጉ ታዛቢዎች ግን በሁሉም ነበሩ። በድምጽ መስጫው ዕለት ተቋማት ዝግ እንዲሆኑ ውሳኔ መተላለፉ ተከትሎ በዛሬው ዕለት መንግስታዊና መንግስታዊ ያልሆኑ ተቋማት ዝግ ነበሩ። ለአሜሪካ ድምጽ ሙልጌታ ጽብሃም ይርጋለም።
አመሰግናለሁ ሙልጌታ ለዘገባው። አሁን ስቱዲዮ ከገባን የደረሰን ዜና አለ። የሲዳማ ዞን ውሳኔ ህዝብ በሰላም መጠናቀቁን የደቡብ ክልል ፕሬዚደንት አቶ ርስቱ ይርዳው ገለጹ። ዮናታን ዘብዲዮስ ተከታዩን አጠናቅሯል።
የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳ ማምሻን በሰጡት መግለጫ ውሳኔ ህዝብ ምርጫ በሰላም እንዲጠናቀቅ ላደረጉ አካላት ምስጋና አቅርበዋል። የሲዳማ ዞን የክልልነት ጥያቄን አስመልክቶ ዛሬ ከማለዳው 12 ሰዓት ጀምሮ ሲካሄድ የነበረው ምርጫ በተቀመጠለት ሰዓት ተጠናቋል ነው ያሉትም። ምርጫው ውጤታማ እንዲሆን የክልሉ መንግስት ከብሔራዊ ምርጫ ቦርድ፣ ከዞኑ አስተዳደርና ከጸጥታ አካላት ጋር በቅንጅት መስራቱን አንስተዋል። ሂደቱ በሰላማዊ ሁኔታ ተጠናቋል ያሉት ምክትል ርዕሰ መስተዳድሩ የክልሉና የፌዴራል ጸጥታ መዋቅር ከሰራው ስራ ባሻገር የሲዳማ ብሔር የአገር ሽማግሌዎች፣ የሃይማኖት አባቶችና ወጣቶች ለተጫወቱት ሚና ምስጋናም አቅርበዋል። የውሳኔ ህዝብ ውጤቱ በብሔራዊ ምርጫ ቦርድ በሚገለጸው መሰረት ቀጣይ ስራዎች እንደሚሰሩም ርዕሰ መስተዳድሩ ገልጸዋል። ቀጣይ ተግባራትን ህዝቡ ተረጋግቶ በተለይም የህዝቦችን አብሮነትና ወንድማማችነትን በሚያጠናክር የጋራ ተጠቃሚነትን በሚያጎለብት መንገድ ሰላማዊ እንዲሆንና ይኸው ቅንጅት ተጠናክሮ እንዲቀጥልም ጥሪ አቅርበዋል። ክልሉን እየመራ ያለው የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን የህዝቡን ጥያቄ በዴሞክራሲያዊ መንገድ እንዲመልስና ምርጫ እንዲካሄድ አቋም ወስዶ ሲሰራ መቆየቱን አስታውሰው በቅድመ ዝግጅት ውስጥም የክልሉ መንግስት ድጋፍ ማድረጉን ጠቅሰዋል። ምርጫው ዴሞክራሲያዊ እንዲሆን በተለያዩ ብዙሀን መገናኛ ገለጻ ሲደረግ ነበር ያሉት አቶ ሬስቱ ይህም ውጤታማ እንዲሆን አድርጓል ሲል የክልሉ የመንግስት ኮሚኒኬሽን ያወጣው መረጃ ያሳያል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አለታ ወንዶም።
አመሰግናለሁ ዮናታን ለዘገባው። አሁን የደረሰን ዜና ነበር። ዚያው ዮናታን ጋር ቆያለሁኝ። አሁንም ዮናታን የዛሬውን የአለታው ወንዶ የውሳኔ ህዝብ ድምጽ አሰጣጥ ሲከታተል ውሏል። ተከታዩን አጠናቅሯል።
በሱዳማ ዞን የአለታ ወንዶ ከተማ ነዋሪ የሆኑት ወይዘሮ ወርቅነሽ ካሳዬ የድምጽ አሰጣጡ ስርዓት በሰላማዊ ሁኔታ መካሄዱን ተናግሯል። የህዝብ ጥያቄም ተከብሯል ነው ያሉትም።
ከሌሊቱ 11 ሰዓት ጀምረን ወጥተን ተሰልፈን በተራችን ገብተን ድምጻችንን ሰጥተን ነው የወጣ ነው። አሁን
እሳቸው እንደሚሉት ሱዳማ ይህ ቀን እንዲመጣ ረጅም ጊዜ ቢጠብቅም በአገርቱ ታይቷል የሚሉት ለውጥ ውጤት መሆኑን ገልጸዋል።
ከመጀመሪያ ጀምሮ እስከ ዛሬ ድረስ ያለውን ድምጽ ሰምቶ ለፈረንደሙ ቀን ቆርጦ በሰጠን ቀን ያው ድምጻችንን ሰጥተን እንገኛለን። በዚህ ሰዓት ህገ መንግስቱ በተባለው መልኩ ያው ተጠብቆልናል። ሱዳማ ክልል ጥያቄ በዚህ ሰዓት ጠቅላይ ሚኒስትሩም እንዳለው ያው ለውጡ በሳቸው በኩል ነበረ ይሄ የመጣው። በጥያቄያችን መሰረት ያው ይሄንንም ቀን ተሰጥቶ ስበው ህዝቡን በጠበቀ መልኩ ነው ምላሽ ያገኘው። ለዚህ እኔ ማመስገን የሚፈልገው ለውጡ በእኛ ላይ ነው የጀመረው። በጣም ደስ ብሎኛል።
በከተማው የ01 ቀበሌ ነዋሪ የሆኑት የ90 ዓመት አዛውንት አቶ ዮሮ ዲማ በእድሜያቸው ይህንን በማየታቸው ታላቅ ደስታ እንደተሰማቸው ነው ለቪኦኤ የተናገሩት። ከባለቤታቸው ጋር ሆነው ድምፅ ሰጡም ተስተውሏል። ከውሳኔ ህዝብ በኋላም ሱዳማ አሁንም በአንድነት ከሌሎች ጋር የመኖር ባህሉን አጠናክሮ እንዲቀጥልም ጠይቀዋል።
ለወድሮ ሱዳሙ ጣማይራ ነው ተጣ ፈጻንተን ሀጊ እኔ ቱንገነ ነው።
ረጅም ዓመት ያስቆጠረ የሱዳማ ህዝብ ጥያቄው ዛሬ ስለተመለሰ ምርጫውን የሪፈረንደም ካርድ ጥዬ ደስ ብሎኝ እየወጣሁኝ ነው። ያ ውጤቱን በጉጉት እንጠብቃለን። ደግሞ የደስታ እንደሚሆን ተስፋ እናደርጋለን።
ሱዳሙ ወሲና ባጣሁ
የሲዳማ ህዝብ ከጥንት ጀምሮ እንግዳ አክባሪ፣ እንግዳ ወዳጅ እና ሁሉን ተቀባይ ነው። እኛ ለልጆቻችን የምንመክረውና የምናስተላልፈው ነገር ሁላችንም አንድ ነን፣ በህብረት ለማደግ አንድ ላይ እንኖር።
ዛሬ ድያጃው
በከተማው የጨፈ ቀበሌ ነዋሪ የሆኑት አቶ ያለው ደምሴም የውሳኔ ህዝብ ድምጽ አሰጣጥ ያለ እንከን መካሄዱን ተናግረው ምርጫ አስፈጻሚዎች ስራቸውን በተቀናጀ ሁኔታ እየፈጸሙ ናቸውም ብሏል። ውጤቱ ምንም ይሁን ምን ህገ መንግስታዊና ዲሞክራሲያዊ መብት ተቀማቸው አንድ ራሱን የቻለ ትልቅ ድልና እድል እንደሆነም አስተያየታቸውን የሰጡ መራጮች ተናግሯል። የአለታ ወንዶ ወረዳ ነዋሪ አቶ ጋልፋቶ ጎነሾ በበኩላቸው የድምፅ አሰጣጡ ስርዓት ከመራጮች ሰልፍ መብዛትና የጣቢያዎች መጨናነቅ በስተቀር የተለየ ጫናና ግፊት የሌለበት መሆኑን ተናግሯል። አሁን ሱዳማ ያገኘው እድል ረጅም ዓመታትን የፈጀ ትግልና እሳቸው በአገሪቱ አለ የሚሉት ለውጥ ያመጣው ድል ነውም ብሏል። አክለውም በውሳኔ ህዝብ ውጤት መሰረት ሱዳማ ክልል ሆኖ የሚደራጅም ከሆነ እንደ ወትሮ ሁሉ ከሌሎች ብሔረሰቦች ጋር በአብሮነት መኖሩን ይቀጥላል ነው ያሉትም።
በብዙ በፖለቲካ አካሄድ መካከል እየታፈነ የቆየ ጥያቄ ነበር፣ ግን በዚህ በለውጡ ሂደት አሁን ባገኘነው መብት ዛሬ የራሳችንን መብት በራሳችን ለመወሰን እየተሰጠንን እድላችን በመጠቀም ላይ ስላለ ደስታም ሰምቶናል። ብዙ ህብረተሰብም የተሳተፈበት ነው። አደረጃጀት ቢሰጠውም ማንም ሰው በውስጡ እንዲኖር ድሮ እንደሚኖር ሁሉ ለመኖር መብቱ የተጠበቀ ነው። በአብሮነት የመኖር ረጅም ልምድ ያለው ህዝብ ስለሆነ ማንም ሊከለክለው የሚችል የለም።
የአለታ ወንዶ ከተማ የጨፌ ምርጫ ጣቢያ አስፈጻሚ አቶ መስፍን ደስታ በጣቢያው ከ2000 በላይ መራጮች ድምፅ የሰጡ መሆናቸውና የምርጫው ሂደትም በጥሩ ሁኔታ የተከናወነ መሆኑን ለቪኦኤ ተናግሯል።
የምርጫው ሂደት ከመጀመሪያው ጀምሮ ዛሬ በጊዜ ነው እኛ የጀመርነው። በጥሩ ሁኔታ እየተካሄደ ነው። ህዝቡም በጉጉት መጥቶ የራሱን ያሰበውን ድምፁን እየሰጠ ነው። አስፈጻሚዎች አምስት ሆነን ብዙ የሚሆኑትን ህዝብ ወደ 2221 የሚሆኑትን ህዝብ እያስተናገድን ነው። አምስት ሰው ሆነን
ከተማዋና የአለታ ወንዶ ምርጫ አስተባባሪ አቶ አለሙ ነጋሽ የውሳኔ ህዝብ ድምፅ አሰጣጥ ከውስን የምርጫ ቁሳቁስ እጥረት ውጪ የተለየ ችግር እንዳልገጠማቸው ነው በስልክ ለቪኦኤ የገለጡት። በሁለቱም መዋቅሮች ከ110,000 በላይ መራጮች መኖራቸውና እስከ 11 ሰዓት ድረስ ከ76,000 በላይ መራጮችም ድምጻቸውን ሰጥተዋልም ብሏል። የከተማው ማዘጋጃ ስራ አስኪያጅና የከተማው ከንቲባ ተወካይ አቶ ፍሮ አለሙ የጸጥታ መታወክ እንዳይፈጠርና በሰላማዊ ሁኔታ እንዲጠናቀቅ ድጋፍ በማድረግ ላይ መሆናቸውን ገልጠዋል።
ጸጥታ ሁኔታ አሁን ባለንበት ሁኔታ በጣም በጥሩ ሁኔታ እየሄደ ነው ያለው። ከዚህ በፊትም ያው ምን ይፈጠራል የሚል ስጋት ስለነበረን ያለውን ነገር ህዝቡን አወያይተን ከአካባቢ ማህበረሰብን ባለበት አወያይተን ወደ እንትን ተግባር የገባ ነው። ከዛ በኋላ ደንብ አስከባሪዎች አሉ፣ በየቀበሌው ፖሊሶች አሉ፣ ህዝቡም የተወከሉ ህዝቦች አሉ። እነሱን አሰልጥነን ችግር እንዳይፈጠር በአካባቢ ያለው ነገር ህዝቡ ራሱ መጠበቅ አለበት የሚል ነገር ብዙ ሰርተን ነው ወደ ዛሬ ደረስ ነው። እና
የሲዳማ ውሳኔ ህዝብ ተከትሎ የሰዎች እንቅስቃሴ ዛሬ የተገደበ ነበር። በከተሞች የሞተር ሳይክል እንቅስቃሴ እንዲቆም እንዲሁም የመንግስትና የግል ተቋማት እንዲዘጉ ከመደረጉ በተጨማሪም ክልከላ ባይጣልበትም ከከተማ ከተማ የነበረው የትራንስፖርት አገልግሎት እምብዛም ነበር። በአንጻሩ ደግሞ የመከላከያ ሰራዊት፣ የፌዴራል ፖሊስና የክልል ልዩ ኃይሎች ከሐዋሳ ከተማ እስከ ገጠር ቀበሌያት ድረስ ቅኝት ሲያደርጉ መዋላቸውን ተመልክቻለሁኝ። የምርጫ ካርድ ወስደው የነበሩ ከ2.3 ሚሊዮን በላይ መራጮች ዛሬ በ1867 የምርጫ ጣቢያዎችና በ6000 አስፈጻሚዎች ድምፅ ሲሰጡ ውለዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ አለታ ወንዶም።
በሲዳማ ዞን ህዝበ ውሳኔ ምርጫ ዙሪያ የተጠናቀሩ ዘገባዎቻችን ይቀጥላሉ። የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳው ምርጫው በሰላም መጠናቀቁን አስታውቀዋል። ቀደም ሲል እንዳልነው ጠቅላይ ሚኒስትር አብይ አህመድም ቀደም ሲል ባስተላለፉት መልእክት የሲዳማ ውሳኔ ህዝብ ኢትዮጵያ እየሄደችበት ያለው የዲሞክራሲ ጎዳና አመላካች ነው ብለዋል። ማስተማሪያ ሊሆኑ የሚችሉ አንዳንድ ግድፈቶች ከመታየታቸው በስተቀር ውሳኔ ህዝቡ በሰላማዊና በከፍተኛ የህዝብ ተሳትፎ መካሄዱን የኢትዮጵያ ሲቪክ ማህበረሰብ ተቋማት ታዛቢ ዎች ሐዋሳ ላይ በሰጡት መግለጫ አስታውቀዋል። ዘጋቢያችን ናኮር መልካ አለታ ወንዶ ነው የሚገኘው፣ ሂደቱን ሲከታተል ውሏል። ተከታዩን ዘግቧል።
ስሜ ካሳሁን ከማ እባላለሁ። ምርጫውን በሚመለከት ምርጫው ያው ሲዳማ ህዝብ መጠየቅ የሚገባውን ጥያቄ ነው የጠየቀውና ቀደም ሲልም በፉዶ ቡርዣው ስርዓተ ማህበር ወቅቱ እንኳን በሲዳሞ ጠቅላይ ግዛት ተብሎ በዚህ መልኩ እንደሚጠራ ይህ ታሪክ አለና ጥያቄው መነሻ ያለውና ዝም ብሎ እንደው ወቅታዊና ጊዜያዊ ሆኖ የተፈጠረ ሳይሆን ነባር ጥያቄ መሆኑን ነው የምናውቀውና እና ህዝብ ደስተኛ ነው። ህገ መንግስታዊ ጥያቄ ነው፣ ዲሞክራሲያዊ ጥያቄ ነው። ሁኔታውን በተመለከተ ዲሞክራሲያዊነትን ያነገበ ነው ብዬ ነው የሚገምተው። ሌሎች የፈለጉትን ማስቀመጥ የሚችሉ አካላት ሊኖሩ ይችላሉ። መቼም ሁለት ጎንዮሾች ሊኖሩ ይችላሉ እና ስለዚህ ሲዳማ ህዝብ ከሌላው ህብረተሰብ ጋር አብሮ የሚኖር ወደፊትም ያንን እሴት ጠብቆ የሚጓዝ ስለሆነ ምንም አይነት ችግር ያመጣል ተብሎ የሚገመትበት ሁኔታ የለም። ማንኛውም አንተ ገሌን ብሎ የሚጠራ ባይሉም የማይፈቅድ ነው። የሲዳማ ብሔረሰብ ባይል እንደው ምንድነው ከራሱ ይልቅ እንግዳ አክባሪ ነው። መጠውን በጣም የሚያከብር የሚያፈቅር ህዝብ ስለሆነ ይሄ አብሮነቱና ተቻችሎ የመኖሩ እሴቱ የሚቀጥል ነው የሚሆነው።
ገለጤም አብዱልቃድር ኡስማን ምስራቅ ክፍለ ከተማ ቴሶ ምርጫ ጣቢያ ለመምረጥ ተሰልፈን እየጠበቅ ነው። ብዙውን ጊዜ ያው ሲዳማ ክልል እንዲሆን ፍላጎት ስላለኝ እየጠባበቅ ነው የነበረ ጉዳይ ስለሆነ ለዛ ነው። ፍትሐዊ ነው፣ ዲሞክራሲያዊ ምርጫ ነው። እንደሚታየው በሰላም ነው፣ ሰው ሁሉ እየጠበቀ ነው ለመምረጥ። ውጤቱን መቀበል ነው።
ስሜ ይቆይልኝ፣ ነዋሪነቴ በአዋሳ ከተማ ነው፣ ትውልዴም እዚሁ አዋሳ ነው። ጠዋት ወደ 4 ሰዓት አካባቢ ከቤት ወጥቻለሁ እና በዛ ወደ ምርጫ ጣቢያ ሄጄ ለመምረጥ ምርጫዬን አድርጌያለሁ። ከዛ ማል የታዘብኩት ነገር ቢኖር የምርጫ ታዛቢዎች ነው። የምርጫ ታዛቢ በአንድ ወገን ብቻ እንደነበረ ነው የታዘብኩት። ያ መሆን አልነበረበትም። ከሁለቱም ገለልተኛ አካል ነው መሆን የነበረበት። በሚያስረዱበት ጊዜ ምርጫ ማያውቁ ሰዎች አሉ፣ እንዴት እንደሚመረጥ አዛውንቶች አሉ፣ ያልተማሩ ሰዎች አሉ፣ እንዲሁ ነዋሪ ስለሆኑ ለመምረጥ የመጡ አሉ። በዛን ሰዓት በአንድ ወገን ብቻ ስለሆነ ታዛቢው በሚያስረዱበት ጊዜ ወደ አንድ ወገን የማድላት ይሄንን ምረጥ የሚል ሁኔታ ሲታይ ነበረ። ያንን ታዝቤያለሁ። ከዛ በተረፈ ግን ያው በጥሩ ሁኔታ ሰዎች በነቂስ ወጥተው እየመረጡ እንደሆነ አይቻለሁ። የምርጫ ውጤት ያው እንደ አብዛኞቹ ሀሳብ ያለቀ ጉዳይ እንደሆነ ተደርጎ ይወራል። ከተቀሰቀሰው አንጻር ወደ አንድ ወገን ያደላል ተብሎ ይጠበቃል። ያው አሁን ስለወሰድን ብቻ የልባችንን እንመርጣለን እንጂ ምንም ቢሆን ምንም ውጤቱ በእርግጥ በጸጋ እንቀበለዋለን።
ስሜ ማርሸ ተራጎ ባላለሁ። የምርጫ የዛሬ ቀን በጣም ለዩነች ደስ የምትል ቀን ነች። ብዙ ህዝባችን ብዙ ልጆቻችን አልቆ ለዚች ቀን አውቁተን አንፈጣሪ ምስጋና ያደረሰው ለአምላካችን እና በጣም ደስ ስላላ ለወደፊቱ ስዳሞ ለሰው ሟች ነው። ስትራብ የሚያበላ ስትጠማ የሚያጠጣ ውሃ ስትጠይቅ ወተት የሚያጠጣ ሰዎች ስለሆነ በፍቅር ያኖራሉ እንጂ አንተ ከኛ ሀገር ውጣ የኛ ሰው አይደለህም ማለት አይችልም። ተቃቅፎ አብሮ መኖር ነው እንጂ የሚፈልገው አባል ሪፈረንደም ተባራት ይችላል ማገኑ ከሮ ነው ልሽነ የማን ሲዳሙ ኦሶ ባላንተ ዝበር
ገለጤም
ስሜ መኮንን ሰነባላሎ ምኖሮ ዘባሳ ነው። እና ስለዛሬው ሪፈረንደም ስንል ያው እስዳማ ህዝብ ለረጅም ዘመናት ሲጠይቅ ቆየ ነው። ከአባቶቻችን ከኛ እንደው በላ በፊትም ሲጠይቁ የቆዩት ነው። ይሄ ራስን ብራል ላስተዳድር የሚለው ነው። ሁሉም የራሱ ግዛት ወሰን ድንበር ያለው ህዝብ ነው። ጥያቄው መሰረታዊ ጥያቄ ጠየቀው ህገ መንግስታዊ ጥያቄ ተጠየቀው ተፈቅዶለት በዛሬ ቀን ደርሷል። ህዝቡም እንደምታዩ በነክስ ወጥቶ አሁን ምርጫ ያካሄደ ነው ያለው። እናየው ፍትሃዊ ምርጫ ነው ብለን እናስባለን። ሰው በስርዓቱን ጠብቆ ምንም ችግር ሳይኖር ተረጋግቶ ወደ ምርጫ ገብቶ የራሱ ድምጽ እየሰጠ ያለበት ሁኔታ አለና ለደፊት ዘካባይ እንዴት ነው መኖር የሚቻለው የሚባለው። ስዳማ ከዚህ በፊትም ከሌላ ብሄር ብሄረሰብ ጋር የኖረ የመጣ ህዝብ ነው። ዛሬም የነገው ኑሮ ከዚህ ለየው ነገር አይኖረው። ከምርጫ በኋላ ስዳማ ሌላ ባህርና ጸባይ ያመጣል የሚባል ነገር አይኖርም።
ስሜ አብታሙ ይባላል። ጧት ጊዜው አልደርስ ብሎ ጧት ወደ 9 ሰዓት አካባቢ መተን እየጠበቅነው በጣም የዝቡ ድባብ ደስ ይላል። ሲዳም ሀገር ፍቅር ሀገር ነው። ሁሉም ሰው ውስጥ እንዳለው ዝቡ በፍቅር ነው የሚይዘው። ውስጥ ያለው ማለምንም ችግር ያለምንም ተንኮል ሁሉም አንድ ላይ ተቃቅፎ እንድኖር በፍቅር በቃ በሰላም አንድ ላይ እንድኖር ነው የሚታወቀው ማለት ነው። ያው ድሮም በፍቅር ነው ያለው አሁንም በፍቅር እንይዛለን ማለት ነው።
ሰሜ በሮክታይ ተሰፋ ይባላሉ። በጣም ደስ ይላል። 11 ሰዓት ነው መጣ ነው። ከዛ ሰዓት ጀምረን ይሁን ሳልፉ በጥሩ ሁኔታ እየተካሄደ ነው። ሰው የፈለገውን ለማርጥ ቀርቧል። ደስ ይላል። በጣም ሰላማዊ ነው። ይሄ ሐዋሳ የሲዳማን ብቻ አይደለችም። በርግጥ ሁሉም ሰው ተከባብሮ ደስ በሚል ሁኔታ ነው የምኖረው። ለወደፊትም ፍቅራችን የባሴ ከፍ ብሎ እንዲቀጥል ነው የኛ ፍላጎት። ዲሞክራሲ ሲባል ሴቶችም ወንዶችም እኩልነት ነው የሚገልጸው። በእኩል ወተን ያው የራሳችንን ፍላጎት እየገለጽን ነው። ቴቾ ድራሜ ሽንቄ ኦሚንኬ ሄዶ ሽቅሽራ ተዳንጌ ሄ ነው ሞና ለወጌሻ ዳስያ ነው ዳንቹ ሁኔትኒ ሄዶንኬ ሌልሽቅና ሄ ነው ገለጤማ
አመሰግናለሁኝ ለአሰባሰበው ድምጽ ዮናታንን። ይቅርታ ናኮር መልካን። ክቡራትና ክቡራን አድማጮች፣ ብዙዎቹ ዘጋቢዎቻችን ከአካባቢው ባጠናቀሯቸው ዘገባዎችና ባሰባሰቧቸውም ድምጾች የሚናገሩት አንዳንድ በዚህ የድምጽ አሰጣጥ ስነ ስርዓት ላይ የተሳተፉት ታዛቢዎች የአንድ ወገን ደጋፊዎች ናቸው ወይም ደግሞ የሲዳማን ወደ ክልልነት ማደግ መለወጥ የሚደግፉ ታዛቢዎች ብቻ ናቸው። የአካባቢው ሕዝብ ደግሞ እንዲህ አይነት አመራር የሚፈልግ ሕዝብ ነው ሲሉ ድምጻቸውን የሰጡ አሉ። በዚህ ላይ ተጨማሪ ዘገባዎችና ዝርዝር ያሉ ማብራሪያዎችንም ይዘን እንመለሳለን። አሁን እዚህ ዜና እያነበብን የደረሰን ሌላ ዜና አለ። ወደዛ እንሸጋገራለን። ነገ በሚጀመረው የኢህአደግ ምክር ቤት ስብሰባ ላይ እንደማይሳተፍ ሕዝባዊ ወያነ ሐርነት ትግራይ አስታወቀ። በህወሓት ፖለቲካዊ ጽሕፈት ቤት ኃላፊ ዓለም ሰገድ ገብረ ዋህድ ፊርማ የወጣውና በፓርቲው ሳይቶች ላይ አስቸኳይ የሚል በእጅ የተጻፈ ማስታወሻ የሰፈረበት ለኢህአደግ ምክር ቤት ይድረስ የተባለ ደብዳቤ ነው ይህንን መልእክት ያስተላለፈው። የኢህአደግ ምክር ቤት ስብሰባ ጥሪን ይመለከታል ይላል ደብዳቤው ላይ የደረሰው ጉዳዩ በሚል የሰፈረው ርዕስ። እንደሚታወቀው የኢህአደግ ሥራ አስፈጻሚ ኮሚቴ ህዳር 6 2012 ዓ.ም የውህደት ጥናት ውጤት ላይ ለመወያየት በሚል ባካሄደው ስብሰባ አጀንዳውን ስቶ በህገወጥ በህግ ባልተሰጠው ስልጣን ላይ የኢሃደግ እህትና አጋር ድርጅቶች እንዲዋሃዱ በአብላጫ ድምጽ ወስኗል ይላል ደብዳቤው በመጀመሪያው አንቀጹ። የተላለፈውን ውሳኔ ተከትሎ ውህደትን የሚመለከት አጀንዳ ላይ እንዲወስን የኢሃደግ ምክር ቤት ለህዳር 11 2012 ዓመተ ምህረት ለስብሰባ ተጠርቷል ይላል ደብዳቤው ቀጥሎ። ከዚያም የደረሰንን የስብሰባ ጥሪ መሰረት በማድረግ በህወሓት ማዕከላዊ ኮሚቴ በተደረገው ውይይት የኢሃደግ ምክር ቤት የውህደት አጀንዳን ተወያይቶ ለመወሰን ህጋዊና ፖለቲካዊ ስልጣን እንደሌለው ተደምድሟል ይላል። የኢህአደግ ስራ አስፈጻሚ ኮሚቴ የውህድ ፓርቲ የጥናት ውጤት ላይ ለመወያየት የያዘውን አጀንዳ ወደ ጎን በመተው ወደ ውህደት እንሻገር በሚል ያስተላለፈው ህጋዊ ያልሆነ ውሳኔ በምክር ቤቱ እንዲደገም እየተደረገ በመሆኑ፣ ከዚህም በተጨማሪ የህወሓት ማዕከላዊ ኮሚቴ በጥናቱ ውጤት ላይ እንዲወያይ ተወስኖ እያለ ምንም አይነት ውይይት ሳይደረግ በጥድፊያ የምክር ቤት ስብሰባ መጠራቱ ተገቢ ባለመሆኑ በውህደት ሰበብ ህወሓትን ለማፍረስ የሚያስችል ህጋዊ ስልጣን ስለሌለን በኢህአደግ ምክር ቤት ስብሰባ ላይ ተገኝተን የህወሓትን መዋሃድ ለመወሰን አንችልም ይላል ደብዳቤው። በማጠቃለያውም የህወሓት ዕጣ ፈንታ ሊወሰን የሚችለው በየደረጃው ውይይት ከተደረገበት በኋላ በህወሓት ጉባኤ ብቻ በመሆኑ በአሁኑ ስብሰባ ላይ ለመሳተፍ የማንችል መሆኑን እናስታውቃለን ሲል ደብዳቤው መልእክቱን ይደመድማል። ማህተም፣ ህዝባዊ ወያነ ሓርነት ትግራይ፣ ፊርማ አለምሰገድ ገብረ ዋህድ፣ የህወሓት ፖለቲካ ጽህፈት ቤት ኃላፊ።
የማክሰኞ ምሽት ይቅርታ የረቡዕ ምሽት ዝግጅታችንን እያገባደድን ነው። አንድ የፕሮግራም ማሳሰቢያ አለን። ለጥያቄው መልስ
ባለፉት ጥቂት ሳምንታት ኢትዮጵያ ውስጥ በተከሰቱ የተለያዩ የሁከት አጋጣሚዎች ሕይወት ጠፍቷል፣ ንብረት ወድሟል። ሁኔታውን የሃይማኖት ገጽታ ለማስያዝ እንደተሞከረም ታይቷል። የደረሰውንና እየደረሰም ያለውን ጉዳት የኢትዮጵያ የሰብአዊ መብት ኮሚሽን እንዴት ይከታተለዋል? እንዴትስ ይገመግመዋል? እንዲህ አይነት ሁከቶች እንዳይደገሙ መንግሥት ምን አይነት እርምጃዎችን ይወስዳል? ኢትዮጵያውያን ደህንነታቸው ተጠብቆ ያለ ስጋት በፈለጉበት ቦታ የሚኖሩበትና የሚሰሩበት ሁኔታ እንዴት ሊረጋገጥ ይችላል? ለእነዚህና ለሌሎችም ጥያቄዎች መልስ እንዲሰጡ የኢትዮጵያ የሰብአዊ መብት ኮሚሽነር አቶ ዳንኤል በቀለን ለጥያቄው መልስ ፕሮግራም ላይ ጋብዘናል። የሲዳማን ውሳኔ ሕዝብ ጉዳይም እናነሳለን። ጥያቄዎቻችሁን በመላክ እንድትሳተፉ እንጋብዛለን። ፕሮግራሙ የሚቀረጸው ከነገ በስቲያ አርብ ህዳር 12 2012 ዓ ም በአዲስ አበባ ጊዜ ከሰዓት በኋላ በ11 ሰዓት በዋሽንግተን ዲሲ አቆጣጠር ከጠዋቱ በሦስት ሰዓት ወይም 9 AM ላይ ነው። ጥያቄዎቻችሁን በኢሜይል horn@voanews.com ላኩልን ወይም በስልክ 202-205-9942 የውስጥ መስመር 14 ደውላችሁ አኑሩ። ተዘዋዋሪ የስልክ መስመር ነው፣ በነጻ የሚደወልበት ነው። ወይም በፌስቡክ አት ቪኦኤ አምሃሪክ ላይ አስፍሩ። የስልክ ቁጥራችሁን ካሳወቃችሁን ፕሮግራሙ ሲቀረጽ ደውለን ከመላሹ ጋር በቀጥታ እናገናኛችኋለን። ለጥያቄዎ መልስ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው እያደመጣችሁ ያላችሁት። በአሃዱ ራዲዮ 94.3 እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ወደ ተከታዩ ዘገባ እናልፋለን።
በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ዲሞክራቶች የሚያካሂዱት የክስ ምርመራ ሂደት ትናንትና ሁለተኛ ሳምንቱን ይዟል። እማኞች እንደ አውሮፓውያን አቆጣጠር ሐምሌ 25 ፕሬዚደንት ትራምፕ ከዩክሬኑ ፕሬዚደንት ቮሎዶሚር ዘለንስኪ ጋር በስልክ ስለተነጋገሩት ጉዳይ የምስክርነት ቃል ሰጥተዋል። በፕሬዚደንቱ ላይ ክስ ለመመስረት ያበቃ እንደሆነ ለመወሰን ነው ምርመራው እየተደረገ ያለው። ከምክር ቤት የአሜሪካ ድምፅ ዘጋቢ ካትሪን ጂፕሰን ያስተላለፈችው ዘገባ አለ። እጅግ ወሳኝ የሆነው የምስክርነት ቃል ገና የሚሰማ እንደሆነ ነው የገለጸችው። አዳነች ፍሳዬ ይዛለች።
ትላንት ቃለ ምስክርነታቸውን የሰጡት ሌተናንት ኮሎኔል አሌክሳንደር ቬንማን በብሔራዊ የደህንነት ካውንስል የአውሮፓ ጉዳይ ዳይሬክተር ናቸው።
አምባሳደር ሶንላንድ ዩክሬናውያን ወደ ዋይት ሃውስ መጥተው ከፕሬዚደንቱ ጋር ለመነጋገር ከፈለጉ ማድረግ ያለባቸው ነገር አለ ብለዋል። እሱም ተጨባጭ የሆኑ ምርመራዎችን ማድረግ ይኖርባቸዋል የሚል ነው።
ቪንመን ትላንት ቃላቸውን ከሰጡት አራት እማኞች መካከል ሲሆኑ ተገቢ ያልሆነ ስለተባለው የዲፕሎማሲ መስመር ተናግረዋል። በፕሬዚዳንት ዶናልድ ትራምፕና በኡክራይን አቻቸው ዘለንስኪ መካከል ስለተደረገው የስልክ ንግግርም ገልጸዋል። ይህም ዋናው የክሱ ምርመራ መሰረት መሆኑ የሚታወቅ ነው። የተወካዮች ምክር ቤት የስለላ ኮሚቴ ሊቀመንበር አዳም ሼፍ፣
አንድ የውጭ ሀገር መሪ በፖለቲካ ተቀናቃኛቸው ላይ የምርመራ ሂደት እንዲከፍቱ ግፊት በማድረግ ፕሬዚደንት ትራምፕ የግልና የፖለቲካ ጥቅማቸውን ከአገሪቱ ጥቅም በላይ አድርገዋል።
ቪንመንና የምክትል ፕሬዚደንት ማይክ ፔንስ ረዳት የሆኑት ጀነፈር ዊሊያምስ የትራምፕ ተግባር እንዳሳሰባቸው ለምክር ቤት አባላቱ ገልጸዋል።
I found the July 25th phone call unusual because in contrast to other presidential calls I had observed.
እንደ አውሮፓ አቆጣጠር ሐምሌ 25 ቀን የተደረገው የስልክ ጥሪ ያልተለመደ ሆኖ አግኝቻለሁ። ምክንያቱም ሌሎች ፕሬዝዳንቶች ከሚያደርጓቸው የስልክ ጥሪዎች በሚጻረር መልኩ የሀገር ውስጥ የፖለቲካ ጉዳይ የሚመስል ውይይትን ያካተተ ነበርና።
በብሔራዊ የጸጥታ ካውንስል የአውሮፓ ጉዳይ ዳይሬክተር ሌተናንት ኮሎኔል አሌክሳንደር ቪንመን በበኩላቸው ይህን ስጋታቸውን ለሐላፊዎቻቸው ማሳወቃቸውን ገልጸዋል።
It is improper for the President of the United States to demand a foreign government investigate a US citizen and a political opponent.
የዩናይትድ ስቴትስ ፕሬዚደንት የዩናይትድ ስቴትስ ዜጋ የሆኑ የፖለቲካ ተቃዋሚያቸውን እንዲመረምር የውጭ መንግስትን መጠየቃቸው ተገቢ አይደለም። ዩክሬን ከሶስት ዓመት በፊት ስለተደረገው የአሜሪካ ምርጫ እንዲሁም ስለ ባይደን እና ስለ ቡሪስማ ኩባንያ ምርመራ ብታካሄድ የወጋኝነት አድራጎት እንደሚያንጸባርቅ ግልጽ ነው። ይህም ዩክሬንን የሁሉንም ድጋፍ እንደሚያሰጣት፣ የዩናይትድ ስቴትስ ብሔራዊ ጸጥታን እንደሚጎዳና በቀጣናው የሩሲያ ስትራቴጂያዊ ዓላማን እንደሚያራምድ አያጠራጥርም።
ሪፑብሊካውያን ግን ዋይት ሃውስ ቤተ መንግስት አሳጥሮ በጽሑፍ ያቀረበው የስልክ ንግግሩ ይዘት ፕሬዚዳንቱን ነጻ ያደርጋል ይላሉ።
Transcript shows no linkage. The two individuals on the call have both said no pressure, no pushing.
ጽሑፉ ግንኙነቱን አያመላክትም። በስልክ የተነጋገሩት ሁለቱ ፕሬዚዳንቶች ጫናና ግፊት እንዳልተደረገ ተናግረዋል። ለጸጥታ እርዳታ የተመደበው ገንዘብ ከምርመራው ጋር ግንኙነት የለውም።
ትራምፕም የተሰጡትን ቃለ ምስክርነቶች አቃለዋል።
እነዚህ ሰዎች ፕሬዚደንቱ ተናገሩ ስለተባለው ነገር የገለጹት ከሌሎች ሶስተኛ ሰው የሰሙትን ነው። የሚያሳፍር ነገር ነው እየተሰራ ያለው። ሀገራችንን ያሳፍራል።
ሪፑብሊካውያን ለምስክርነት ያቀረቧቸው ሰዎች የተናገሩት የፕሬዚዳንቱን ጉዳይ የሚረዳ ነው። ልዩ የዩናይትድ ስቴትስ የዩክራይን ልዑክ የነበሩት ከርት ቮልከር፣
I was the lead US diplomat dealing with Russia's war on Ukraine. My role was not some irregular.
ሩሲያ በዩክሬን ላይ ጦርነት ባወጀችበት ወቅት የዩናይትድ ስቴትስ ዋናው ዲፕሎማት ነበርኩኝ። የኔ ሚና የነበረው ከአግባብ ውጪ የሆነ ሳይሆን ኦፊሴላዊ መስመር ነው።
በባይደንና በልጃቸው ላይ የሚደረገው ምርመራ ለዩክራይን ከተመደበው የገንዘብ እርዳታ ጋር የተያያዘ መሆኑን ሶንላንድ ሲናገሩ በፊት ያሉትን በመቀልበስ ነው።
አድማጮች ዝግጅታችን ሊጠናቀቅ ነው። አሁን የፕሮግራም ማሳሰቢያውን በድጋሚ
ባለፉት
ጥቂት ሳምንታት ኢትዮጵያ ውስጥ በተከሰቱ የተለያዩ የሁከት አጋጣሚዎች ሕይወት ጠፍቷል፣ ንብረት ወድሟል። ሁኔታውን የሃይማኖት ገጽታ ለማስያዝ እንደተሞከረም ታይቷል። የደረሰውንና እየደረሰም ያለውን ጉዳት የኢትዮጵያ ሰብአዊ መብት ኮሚሽን እንዴት ይከታተለዋል? እንዴት ይገመግመዋል? እንዲህ አይነት ሁከቶች እንዳይደገሙ መንግሥት ምን አይነት እርምጃዎችን ይወስዳል? ኢትዮጵያውያን ደህንነታቸው ተጠብቆ ያለ ስጋት በፈለጉበት ቦታ የሚኖሩበትና የሚሰሩበት ሁኔታ እንዴት ሊረጋገጥ ይችላል? የኢትዮጵያ ሰብአዊ መብት ኮሚሽነር አቶ ዳንኤል በቀለን ጋብዘናል። የሲዳማን ውሳኔ ሕዝብ ጉዳይም እናነሳለን። ጥያቄዎቻችሁን እስከ ነገ ከነገ በስቲያ ድረስ መላክ ትችላላችሁ። ከነገ በስቲያ አርብ ጠዋት ነው የሚቀረጸው። በዋሽንግተን ዲሲ ሰዓት 9 ኤኤም በአዲስ አበባ ሰዓት ከቀኑ በ11 ሰዓት ይሆናል። ጥያቄዎቻችሁን ላኩልን። ለጥያቄዎ መልስ ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። ፕሮዲውሰሩ ንጉሡ ታምሬ፣ ቴክኒሻኑ ናሽዋን ካሊ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው፣ ዋና አዘጋጅ ትዝታ በላቸው፣ ስናስተናግዳችሁ የቆየ ነው ሰሎሞን አባትና
ቆንጅታየንን። ነገ በተለመደው በሶስት ሰዓት ከእኛ ጋር እንገናኛለን። አሁን ከትግርኛ ቋንቋ ስርጭት ባልደረቦቻችን ጋር እንተዋችኋለን።
አብራችሁ ስለቆያችሁ ከልብ እናመሰግናለን። በመላ ባልደረቦቻችን ስም Thank you.